ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። ከመስታወት አረጋው ጋር አብረናችሁ ለ30 ደቂቃዎችን ዘልቃለን።
ሰላም እንደምናመሻችሁ። በዛሬ ጋቢና ዝግጅታችን አንድ የ14 ዓመት አዳጊ ወጣት ላይ የደረሰ አስጠቃቂ ጥቃትን የማገገም ጉዞ እናሰማችኋለን።
ብልቴን ተጎርቷል። ሌላ ፊቴ ነው፣ አይኔ ነው፣ አንድ አይኔ አያይም።
ወጣቱ ወደፊት ቄስ ሆኖ ፍቅርና አንድነትን ለመስበክ እንደሚፈልግ ገልጿል። በሌላ ዘገባችን በኢትዮጵያ የሰብአዊ መብት ጥሰቶችን የሚዘግቡ ተቋማት ባለፉት 10 ዓመታት የተጣሉባቸው ሕጋዊና አስተዳደራዊ ጫናዎች ክፉኛ መዳከማቸውን በስራው የተሰማሩ ድርጅቶች ገልጸዋል።
ለምሳሌ ሰመጉ ከ7 ሚሊዮን ብር በላይ ፍሪዝ ተደርጎበታል አካውንቱ ላይ የነበረ ቀድሞ ያገኘውን ሪሶርስ። ስለዚህ መብታ የሚሰሩ ድርጅቶችን የማዳከም ስራ እንደተሰራ ይሰማናል። በዛ ደረጃ በጣም ተበታትነናል።
በሌላው ግን በኤርትራና በውጭ ሀገር መሰረቱን አድርጎ የትጥቅ ትግል ሲያካሂድ የቆየው የአማራ ዲሞክራሲያዊ ኃይሎች ንቅናቄ ከኢትዮጵያ መንግስት ጋር የሰላም ስምምነት በአስመራ ፈረመ።
ትጥቅ ፈተው እንደሚገቡ በቀጣይ ኑሯቸው ላይ የክልሉ መንግስት እና እነሱ አብረው የምንሰራ መሆኑን ከዛም ባሻገር ደግሞ ወቅታዊ ሁኔታውን በተመለከተ ውይይትና ስልጠና እንደሚደረግ የትግል አግባቡ ደግሞ ሰላማዊ እንደሚሆን
የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን የተናገሩት ነው። ዝርዝሩን ይዘናል።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በኢትዮጵያ መገናኛ ብዙሃን በወጣ ዘገባ መሰረት በኦነግ ስም ያለ ግንባሩ ዕውቅና ዝርፊያና ህገወጥ ተግባራት እየተከናወኑ መሆናቸው ተረጋገጠ። ይህ ጥቅስ ህገወጥ የተባለው ተግባር መረጋገጡን ያስታወቁት በወቅታዊ ጉዳዮች ዙሪያ በዛሬው ዕለት ጋዜጣዊ መግለጫ የሰጡት የኦሮሚያ ክልል ርዕሰ መስተዳደር አቶ ለማ መገርሳ መሆናቸውንም ፋና ዘግቧል። እየተፈጸመ ያለው ህገወጥ ተግባር ከእውቅናቸው ውጪ በመሆኑም ከግንባሩ አመራሮች ጋር ውይይት ላደረጉት ለአቶ ለማ ተነግሯቸዋል። ርዕሰ መስተዳደር አቶ ለማ በገለጻቸው በአቶ ዳውድ ኢብሳ ከሚመራው የኦሮሞ ነጻነት ግንባር ጋር በአስመራ የተደረሰው እርቅም ውጤታማ ነበር ብለዋል።
የአማራ ብሔራዊ ክልላዊ መንግስትና የአማራ ዲሞክራሲያዊ ኃይሎች ንቅናቄ አዴህን በስምምነት ላይ መድረሳቸውን የአማራ መገናኛ ብዙሃን ዘገበ። በክልሉ መንግስትና በአዴህ መካከል ሁለተኛው ምዕራፍ የድርድር ውይይት ትላንት በአስመራ ከተማ ተካሂዷል። ከንቅናቄው ከፍተኛ አመራሮች ጋር አንድ ቀን የፈጀ ውይይት ማድረጋቸውና የአማራን ህዝብ ጥቅም እንዲሁም አንድነት በሚጠናከርበት ጉዳይ ላይ ሰፊ ጊዜ ወስደው መምከራቸውን ገልጸዋል። ይሁን እንጂ ተጨማሪ ድርድሮችን የሚጠ ይቆ አንዳንድ ነጥቦች መኖራቸውን ጠቅሰው ልዩነቶችን በማቻቻል የክልሉን ህዝብ ጥቅም በማስጠበቅ በጋራ እንሰራለን ብለዋል።
አንድ የቱርክ ፍርድ ቤት አንድሩ ብራነን የተባሉት አሜሪካዊ ቄስ እንዲለቀቁ የቀረበውን ጥሪ አልተቀበለም። የፓስተሩ መታሰር በቱርክና በዩናይትድ ስቴትስ መካከል የዲፕሎማሲ ጠብም ቀስቅሷል። ኢዝሙር ከተማ ያለው ከፍተኛ ፍርድ ቤት ብራንሰን በቁም እስር እንዲቆዩ በታችኛው ፍርድ ቤት የተበየነውን መደገፉን የቱርክ የመገናኛ ብዙሃን ጠቅሰው እንደዚሁም ጠበቃቸውን ሴም ሃልቫርትን በመጥቀስ ገልጸዋል። የብራንሰን ላይ የተጣለው የጉዞ እገዳ እንዲነሳ የቀረበውን ጥሪም የከፍተኛው ፍርድ ቤት አልተቀበለም።
በመጨረሻም ከህንድ የሚፈልሱ ስደተኞች በዩናይትድ ስቴትስ እና በሜክሲኮ ድንበር እየተበራከቱ መሆናቸው ተገለጸ። እነዚህኞቹ ከሜክሲኮ፣ ከሆንዱራስ፣ ከጓቲማላ እና ከኤልሳልቫዶር ከፈለሱ ስደተኞች ቀጥሎ ከፍተኛውን ቁጥር የያዙ አምስተኛ መሆናቸው ነው። ባለፈው 2017 ዓ.ም የዩናይትድ ስቴትስ እና የሜክሲኮ ድንበርን ለማቋረጥ የሞከሩ 2227 የህንድ ዜጎች ለእስር መዳረጋቸው ይታወቃል። በዘንድሮ 2018 ደግሞ ወደ 4197 የህንድ ፍልሰተኞች መታሰራቸውን የሲራክ ኒውስ ዩኒቨርሲቲ ያካሄደው ጥናት አመላክቷል። ብዙዎቹ የህንድ ስደተኞች የፖለቲካ ወከባ የሚሸሹ ሲኬህ እምነት ተከታዮች መሆናቸውም ታውቋል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
ጋቢና ቪኦኤ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይከተላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ቀዳሚው ዘገባችን በአንድ የ14 አመት አዳጊ ላይ በቤንሻንጉል ጉሙዝ ድባጤ ወረዳ ውስጥ በግንቦቶር የተፈጸመበትን አስተቃቂ ጥቃትና የማገገም ጉዞ የሚያስቃኝ ዘገባ ነው። አዳጊ ወጣቱ አበጥር ወርቁ ከብት በመጠበቅ ላይ ሳለ በደረሰበት ጥቃት አንድ አይኑ ማየት እንደተሳነውና ብልቱ መቆረጡ ተዘግቧል። የክልሉ መንግስትና ባለሀብቶች ባደረጉት ትብብር አፋጣኝ የህክምና እርዳታ እንዲያገኝም ተደርጓል። በቅዱስ ጳውሎስ ሆስፒታል ለጥቂት ቀናት ተኝቶ ሲታከም በጠቅላይ ሚኒስትር አብይ አህመድና በምክትል ጠቅላይ ሚኒስትር ደመቀ መኮንን ጨምሮ በሌሎች የኢትዮጵያ መንግስት ከፍተኛ ባለስልጣናት ሄደው ጠይቀውታል። ከዚያም ለተሻለ ህክምና ወደ ህንድ ተልኮ በአሁኑ ወቅት ተመልሷል። በአሁኑ ጊዜ ታዳጊ ወጣቱ በምን አይነት ሁኔታ ላይ ነው? አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ ዝርዝሩን ይዟል።
አበጥር ወርቁ የ14 አመት ታዳጊ ነው። አበጥር እንዴት ነህ?
ደህና።
ሰላም ነህ?
ደህና።
አሁን ተሽሎሃል?
ይሻለኛል።
ምንድን ነበር የሆንከው እስኪ ንገረኝ።
ከብት ጠብቁም ዘች መጡና ጫት እንብላ አሉ። ዛኔ ጫት አልበላም ስላቸው ሌላ ሰው ያለ በጫካ በጫካ ሄዱ። ዛኔ ብቻቸውን መጡና ጃደን ሲመጡኝ ከዛ እነሳለሰል ወገቤ ተቀለብኝና በቀስት ወገኝ ፊቴ ላይ። ከዛም በኋላ አላውቅም።
ስትነቃ ምንህና ሞሃየ
ብልቴም ተቆርጧል። ሌላ ፊቴ ነው አይኔ ነው አንድ አይኔ አያይም።
በእለቱ ይህንን ጉዳት የሰሙ የተለያዩ የህብረተሰብ ክፍሎች በማህበራዊ ሚዲያ ይዘግቡታል። ታዲያ የታዳጊውን ጉዳት የሰሙ የክልሉ አመራሮችና ባለሀብቶች አበጥር ከቤንሻንጉል ጉሙዝ ድባጤ ወረዳ ልዩ ስሙ ዝግ ቀበሌ በፍጥነት ለህክምና ወደ ባህር ዳር እንዲመጣ ያደርጋሉ። ከዛ በኋላ የነበረውን ርብርብ አባቱ አቶ ወርቁ ዘለቀ እንዲህ አጫውተውኛል። አባት እንደምን አመሹ?
እግዚአብሔር ይመስገን።
ለምንድን ነበር ወደ ቤንሻንጉል ጉሙዝ የሄዱት?
የሩት ያው በ77 አመት ምረስ ጀምሬ እንግዲህ ለርሻ ብዬ ነው አዲስ መሬት ብዬ ለርሻ ነው ህጄ እዚያው ላይ ነው ልጅም ወለዱኝ። ከዚያው ነው ምኖር ዘመድናቸው ብለን እኛም ዝለን ተቀምጠን ሳለ ከብት የሚጠብቀው ልጅ ያው የኔ ልጅ መሆኑን በመለየት አማራ ነው ብለው ጨፍጭፈው ያው በካራ ቆራርጠው እንዳልሆነ አድርገው አይኑንም ፈንቅለው ጥርሱንም አርግፈው ብልቱንም ቆርጠው ያው ሙቷል ብለው ነው ተይሄዱት ያለ። ወስደው ብልቱን ከደጃፋቸው ቀብረው ሲዘፍኑ አድረዋል። በመነጋው ፌደራል ሄዶ ደብድቦ ሲላቸው ብልቱንስ በልተው ነው ሲለው አው አለ ቀብረነዋል መዝፈኛ አድርገን ቀብረነዋል ብለው ከዛ ቦታ ሄደው ያንን ብልቱን አወጡ። ያው ቃል መቀበል ፖሊሱ ሲመጣ አመጣው ሳይቶናል። እርግጥ መንግስት ተባብሮኛል። ይሄው ፋዊ ወዲያው አንስተን በስምንት ሰዓት ለሊቱ ገባነ። ግንቦት 6 ቀን ነው እንደዛ የሆነ። በስምንት ሰዓት ለሊቱን መጣን ፋዊ 3 ቀን ተረዳልኝ። ከዚያ ባህር ዳር ገባነ። ዶክተሮች ተረባርበው እነተም በደንብ ረዱልኝ። 22 ቀን እንደተረዳ አዲስ አበባ ላኩኝ ባየር።
የቅዱስ ጳውሎስ የህክምና ቦርድ አበጥር ወደ ህንድ ሀገር ሄዶ እንዲታከም ይወስናል። ሙሉ ወጪውን ደግሞ መንግስት እንዲሸፍን ተደረገ። አሁን ህክምናውን ሲከታተል ቆይቶ ተመልሷል። 18 አመት ሲሞላው ደግሞ ቀሪ ህክምናውን ተከታትሎ ወደ ሙሉ ጤንነቱ እንደሚመለስ ተስፋቸውን ሰንቀዋል። ነገር ግን ሌላ ትልቅ ስጋት እንዳለባቸው ነገሩኝ።
አሁን ልጆቼ በጭንቅና በችግር ነው ያሉ፣ በሮሮ ነው ያሉ። ልጆቼን እጃበቃ ወደዚህ ወደ ተወለዱበት ሀገር ወደ ደቡብ ሜጫ የሚባል ገርጨጭ ውስጥ ያው ቦታም ሆነ በተገባ ተቻለም መጠለያ ቤትም ቢሰጥኝ
እኔም ጉዳያቸውን በቅርብ ሲከታተል ወደ ነበረው ተቋም ወደ ክልሉ የአስተዳደርና ጸጥታ ጉዳይ ቢሮ በማቅናት የቢሮ ኃላፊውን አቶ እዘዝ ዋለን ስለ አቶ ወርቁ ቤተሰቦች ምን ያሰባችሁ ነው አልኳቸው።
ማገዝ በሚችለው ነገር ሁሉ እናገዛለን ነው። በደንነታችሁ ዙሪያ ደግሞ አሁንም እኛ ጥብቅ የሆነ ክትትል እናደርጋለን። በቤተሰቦቻችሁ ላይ እዚያ ባሉት የሚደርስም ችግር እንዳይኖር ክልሉ የሚመለከታቸው አካላት ጋር ውይይት እናደርጋለን ወደፊት አሁንም ክትትል እያደረግን ነው ወደፊት እዚህ አካባቢ ክልል የተወለድኩበት ክልል እንኖራለሁ ካሉ በሚፈልጉት አግባብ መኖር የሚችሉ መሆኑን የክልሉ መንግስትም ያው ድጋፍ የሚያደርግ እንደሆነ ነው በእኛ በኩል እንትን እናረጋው እኛም እንደ ቢሮ ለህፃናባጥር ለደረሰበት ችግር ከጎን ቁመን በንክብካቤም በደንነቱም በሁሉም ዙሪያ መለስ ማድረግ ምንችላቸው ነገሮች ሁሉ ለማድረግ ወደ ኋላም ማንለም በተወለዱበት ወራዳ በዚያ አካባቢ ለአማራሮቹ ተነግሯቸው የሚችሉትን ነገር ሁሉ ድጋፍ ያረጋሉ።
አበጥር ከዚህ ሁሉ ጉዳት በኋላ በለጋ አድሚው አንድ መሰረታዊ ነገር ይናገራል።
እሱኝ ፍቅር ተከባብሮ መኖርን ፈደሪ ቅርማረትን አስተምራቸዋል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የተከታተላችሁ ትገኙት ጋቢና ቪኦኤ ነው። ለሚቀጥለው ዘገባችን እናልፋለን። በኢትዮጵያ የሰብአዊ መብት ጥሰቶችን የሚዘግቡ ተቋማት ባለፈው 10 ዓመታት ይቅርታ በተጣሉባቸው ህጋዊና አስተዳደራዊ ጫና ክፉኛ መዳከማቸውን በስራው የተሰማሩ ድርጅቶች አስታወቁ። በሀገሪቱ የዲሞክራሲ ተቋማትን ለመገንባት የተያዘው ጥረት በተለይ የመብት ድርጅቶችን በማጠናከር ነጻነታቸውና ገለልተኝነታቸውን ጠብቀው እንዲንቀሳቀሱ ማድረግ እንደሚገባ የመብት ድርጅቶች ከመንግስትና ሌሎች ባለድርሻ አካላት ጋር ተሰባስበው ያቀረቧቸው ማሳሰቢያዎች እስክንድር ፍሬው ተከታትሏል።
መንግስትን ጨምሮ በተለያዩ አካላት የሚፈጸሙ የሰብአዊ መብት ጥሰቶችን ማጥናት መመርመርና ማጋለጥ በኢትዮጵያ የሚመረጥ ስራ ሆኖ አያውቅም። ያውቁ የገቡበት ያለማቋረጥም ሲሰሩት የቆዩ ድርጅቶች ግን አልጠፉም። ከነዚህ ድርጅቶች ዋነኛው የሆነው የሰብአዊ መብቶች ጉባኤ ሰመጉ እንደሚለው ፈተናዎቹ ግን ቀላል አልነበሩም። ከፕሮፌሰር መስፍን ወልደማርያም እስካሁኖቹ ወጣት አመራሮች በቅብብል ቀጥለውም ነው ሰመጉ ዛሬም ስራ ላይ የሚገኘው። አቶ ቢኒያም አባተ የሰብአዊ መብቶች ጉባኤ ሰመጉ ተጠባባቂ ዳይሬክተር ናቸው። ባለፉት 26 ዓመታት ኢላማ ስንሆን የቆየነው በጸጥታ ኃይሎችና በሌሎችም የመንግስት አካላት ይፈጸሙ የነበሩ ሰብአዊ መብት ጥሰቶችን በማጋለጣችን ነው ይላሉ። ዛሬ ሁኔታው መቀየሩን መንግስት ራሱም ስለሚፈጸሙ የሰብአዊ መብት ጥሰቶች መናገር መጀመሩንም ያስረዳሉ።
በቅርቡ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ የምናሰቃየውኛን ያሸባሪ ድርጊት መፈጸሞኛን የሚለው ንግግር እጅግ በጣም ትልቅ እና የለውጥንም የሚያመለክት ነው። ስለዚህ መንግስት ያለበትን ኃላፊነት ወይም ሲያጠፋ የነበረውን የሚያምን ቃል መስጠታቸው ሰመጉ እነዛን ሁሉ አመታት በከፍተኛ ጫና ውስጥ በህገወጥ እስር ሲሰራ ያሳለፈበትን ዘመናት በሙሉ የሚክስ ባይሆንም ቢያንስ ግን በመንግስት ደረጃ ኃላፊነት ሊሰጥ እንደሚችል ምልክት በማሳየቱ ፎይታን የሚሰጥ ነው። ነገር ግን አሁንም ከመልካም ንግግር ባሻገር ተጨባጭ የሆኑ ለውጦች በፍጥነት ያስፈልጋሉ። አፋኝ የሚባሉ ህጎች በእርግጥ መሻሻል ሂደት ላይ ናቸው። ግልጽና አሳታፊ በሆነ የሲቪል ሶሳይቲውን ህመም ችግር የሚያውቁ አካላት ሁሉ በተሳተፉበት በጓዳጓት ማህበራት ሁሉ በቀጥታ ተሳታፊ በሆኑበት በአስቸኳይ እንደሚሻሻል እንጠብቃለን። እንዲህ አይነቱን ተጨባጭና ለወደፊት ሊያሰረም ይችላል ያመጣል ብለን ስለምናምን በመልካም እናየው ነው።
በዚህ መንገድ ለአመታት ሲንቀሳቀስ የቆየው ሰመጉና ሌሎች አራት ድርጅቶች የኢትዮጵያ የመብት ድርጅቶች ህብረት የተባለ የጋራ ህብረት መስርተዋል። የሰብአዊ መብቶች ጉባኤ ሰመጉ፣ ቪዥን ኢትዮጵያ፣ አድቮኬትስ ኢትዮጵያና የመሳሰሉት የህብረቱ መስራቾች ናቸው። ጥቂት ሆነው በየፊናቸው የተንቀሳቀሱ ተመሳሳይ ችግሮችንም ሲጋፈጡ የነበሩ የሰብአዊ መብት ድርጅቶች ከታህሳስ 2008 ዓ.ም ጀምሮ ሲያደርጉት የነበረው ምክክርም ነው አሁን ለፍሬ የበቃው። ከ1997ቱ ምርጫ በኋላ የወጣው የበጎ አድራጎትና ሲቪክ ማህበራት አዋጅ በተለይ በሰብአዊ መብት ላይ የሚሰሩ ድርጅቶችን በእጅጉ አዳክሟል። ይህ በገሃድ የታየ እውነት የበርካታ ተንታኞችም ግምገማ ነው። አዋጁ ለሰብአዊ መብት ጥሰት መባባስ ምክንያት ሆኗል ይላሉ ይፋ የተደረገው ህብረት ዋና ዳይሬክተር አቶ መስዑድ ገበየው።
ይህ ህግ ከወጣ በኋላ በመብት ላይ የሚሰሩ የነበሩ ድርጅቶች አንደኛ ማንዴታቸውን ቀይረው ወደ ሬዚደንት ወደ ዴቨሎፕመንት እንዲቀይሩ ተደረገ። በሁለተኛ ደረጃ ደግሞ ያሉትም እንኳ ያላቸው ለምሳሌ ሰመጉ ከ7 ሚሊዮን ብር በላይ ፍሪዝ ተደርጎበታል አካውንቱ ላይ የነበረ ቀድሞ ያገኘውን ሪሶርስ። ስለዚህ መብት ላይ የሚሰሩ ድርጅቶችን የማዳከም ስራ እንደተሰራ ይሰማናል። በዛ ደረጃ በጣም ተበታትነናል፣ ደቀዋል መብት ላይ የሚሰሩ ሰዎች አሁን አሉ አይባል እንደው ለስሙ አንድ ሰው ሁለት ሰው እየተወከሉ በየመድረኩ አንድ አንድ ንግግር የሚያደርጉ ካልሆኑ በስተቀር በፕሮግራም ደረጃ በአክቲቪቲ ደረጃ በጣም የተዳከሙ ናቸው። ስለዚህ አንደኛ ለዚህ ለመዳከም ምክንያት ሆኗል። የሰብአዊ መብት ጥሰቶችም እንደዚሁ በዛው ልክ እየጨመሩ እንዲመጡ አስተዋጽኦ አድርጓል። ይሄ ለምን እንደሆነ ነው የምለው መብት ላይ የሚሰሩ ድርጅቶች በዋናነት ስለ ሰብአዊ መብት ትምህርት ይሰጣሉ፣ እየመረመሩ ሪፖርቶችን ለሚመለከታቸው አካላትና ለህዝቡ ይፋ ያደርጋሉ። ስለዚህ ይሄ ስራቸው በጣም መሰረታዊ በሆነ መልኩ ተዳክሟል። ስለዚህ ይሄ መዳከሙ ደግሞ በፖለቲካው ደግሞ አሁን ይሄ ብሔር ተኮር የሆነ በዛ ደረጃ ኢትኒክ ፌዴራሊዝሙ ላይ የሚተቹ ነገሮች አሉ። በዛ ደረጃ መስማማት እንዳንችል እንድንበጣጠስ እንድንከፋፈል ሆኗል። ሰብአዊነትን ብቻ መሰረት ያደረገ የአድቮኬሲ ስራ አልተሰራም። በተለይ ይሄ ስለመብት መሟገት ወይም አድቮኬሲ ስራ የምንለው የሚመለከተው ሰብአዊ መብት ላይና ዲሞክራሲ ላይ የሚሰሩ ድርጅቶችን ነው። እነዚህ ድርጅቶች ግን በመሰረታዊነት ስራቸው መስራት እንዳይችሉ በዚህ አሳሪ በሆነ የሲቪክ ማህበራት አዋጅ ምክንያት ተዳክመዋል። ስለዚህ እነዚህ ነገሮች ተዳምረው ነው ዛሬ አሁን ለደረስንበት የሰብአዊ መብት ጥሰቶች እዚህ ደረጃ መድረስ ብዬ የማምነው በግሌ።
በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በአገሪቱ እየታየ ያለው ለውጥ አሳሪውን የበጎ አድራጎትና ሲቪክ ማህበራት አዋጅም እንደሚያሻሽል ድርጅቶቹ ተስፋ አድርገዋል። መንግስት በበኩሉም ይህንንና አሳሪ ናቸው የተባሉ ሌሎች አዋጆችን ለማሻሻል እንቅስቃሴ እያደረገ ይገኛል። ይህንኑ ያስታወሱት የኢትዮጵያ የመብት ድርጅቶች ህብረት የቦርድ አባልና የአድቮኬትስ ኢትዮጵያ የቦርድ ሰብሳቢ የህግ ባለሙያው ጂማ ዲልቦ ውጤቱን እየጠበቁ እንደሆነ አብራርተዋል።
እውነት ለመናገር ትልቅ ተስፋ ነው እያየን ያለ ነው። መንግስት በግልጽ ለሰብአዊና ዴሞክራሲያዊ መብት በአጠቃላይ የፖለቲካ ምህዳሩ ላይ ተጽዕኖ የፈጠሩ ህጎችን ለማሻሻል እንቅስቃሴ ጀምሯል። የበጎ አድራጎቶችና ማህበራት አዋጅም እንግዲህ ለረጅም ጊዜ ትራክ ሲደረግ ነበረ። ማለት በስራ ላይ ምን ተጽዕኖዎችን አሳይቷል፣ በሰብአዊ መብት በዴሞክራሲያዊ መብቶች ዙሪያ በፖለቲካ እንቅስቃሴ ዙሪያ ምን ተጽዕኖ ፈጥረዋል የሚለው ረጅም ግምገማ ተደርጓል እና አሁን መንግስትም ያንን በማመን ህጎቹ እንዲሻሻሉ በአገር አቀፍ ደረጃ የተዋቀረ ግብረ ኃይል አለ። ያ ግብረ ኃይል ምን ምን ችግሮች ህጉ ላይ እንዳሉ ክፍተቶችን ለይቷል። እነዛን ክፍተቶች መሰረት በማድረግ ህጉን ለማሻሻል ቲንክ በፊታችን ቅዳሜም ተመሳሳይ ስብሰባ ይደረጋል፣ ክፍተቶቹ ላይ ማለት ነው። ከዛ ወደ ድራፍቲንግ ፕሮሰስ እንደሚገባ ወይ ደግሞ ህጉን የማሻሻልና የማርቀቅ ስራዎች እንደሚሰሩ በተስፋ እየተጠባበቅን ያለ ነው። መልካም ነገር ይሆናል ብለን ነው የምንጠብቀው።
ሙሉ በሙሉ እንዲቀየር ነው የምትጠብቁት ወይስ ይሻሻላል ነው? ለምሳሌ 10% የሚሉት ምን ምን ናቸው እንዲቀየር? እንደው አጠር አድርገው ይንገሩኝ። እዛ ህግ ላይ እንዲሻሻሉ የምትጠብቋቸው ነገሮች ይሄ ይወጣል።
እዚህ ጋር የግሌን ሀሳብ ብናገር ይሻለኛል፣ ድርጅቱን ሳልወክል ማለት ነው። እኔ በግሌም ማምነው ሁሉም እንዲሻሻል አይደለም፣ ግን ሰብአዊ መብት ድርጅቶች እና ለሌሎች በአጠቃላይ በዚህ በሲቪል ሶሳይቲ ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ወይም ደግሞ የበጎ አድራጎት ድርጅቶች እና ማህበራት የሚባሉት በነጻነት መንቀሳቀስ እንዲችሉ የሚያደርጓቸውን ምህዳር ነው የምንፈልገው። ስለዚህ መሻሻል ያለባቸው ነገሮች ቦትልኔክ የሆኑ ወይም ደግሞ ድርጅቶቹ እንዳይሰሩ የከለከሏቸው አንዱ ቅድም ጠቅሼዋለሁኝ 1090 የተባለ ወይም ደግሞ በሰብአዊ መብት እና በዲሞክራሲያዊ መብት ላይ ለመንቀሳቀስ ከውጭ ገንዘብ ማምጣት አይቻልም የሚባለው ትክክል አይደለም። ዓለም አቀፍ ህግ ወይም ደግሞ የሂውማን ራይትን ዩኒቨርሳሊቲ የሚቃወም ስለሆነ ማለት ነው።
የሰብአዊ መብትን ዓለም አቀፋዊነት
ይቃረናል። ምክንያቱም ሰብአዊ መብት ዓለም አቀፋዊ ከሆነ ከየትም ቢሆን ገንዘብም አምጥተ እንድትሰራ ሊፈቀድልህ ይገባል። በእርግጥ በግሌ አሁንም የማምነው በውጭ ገንዘብ ላይ ዲፔንደንት መሆን አለብን ብዬ አላምንም፣ ግን ወደዛ ራሳችን ወደምንችልበት ደረጃ እንደምንደርስ አምናለሁ። ነገር ግን አሁን ባለንበት ሁኔታ ደግሞ አስፈላጊ የሆኑ የምናገኛቸው ሪሶርሶች ሁሉ ተጠቅመን መንግስትን ተገቢ በሆነ መንገድ ቻሌንጅ ማድረግ ያስፈልጋል የሚል እምነት አለኝ።
በሰብአዊ መብት ድርጅቶችና በሌሎችም ተቋማት አሳሪ በሚል የሚገለጹ አዋጆችን እንደሚያሻሽል የሚጠበቀው የኢትዮጵያ መንግስት በሳምንቱ መጨረሻ ከሚመለከታቸው አካላት ጋር ይወያያል። የፌዴራል ጠቅላይ አቃቤ ሕግ በጠራው በዚህ የውይይት መድረክ ላይ የሰብአዊ መብት ተቋማት፣ የተለያዩ የመንግስት መስሪያ ቤቶች ተወካዮች፣ የመገናኛ ብዙሃን ባለሙያዎችና ሌሎችም እንደሚገኙ ታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔር እና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ
ራዲዮ ሰከላ አሜሪካ ራ ጋቢና
የምትከታተሉት ጋቢና ቪኦኤ ነው። ወደ ተከታዩ ዘገባችን ስናልፍ በኤርትራና በውጭ ሀገር መሰረቱን አድርጎ የትጥቅ ትግል ሲያካሂድ የቆየው የአማራ ዴሞክራሲያዊ ኃይሎች ንቅናቄ ከኢትዮጵያ መንግስት ጋር የሰላም ስምምነት በአስመራ ፈርሟል። ዘጋቢያችን ብርሃነ በርሄ ከስፍራው ዝርዝሩን ይዟል።
የአማራ ዴሞክራሲያዊ ኃይሎች ንቅናቄ አዲሃንና የአማራ ብሔራዊ ክልላዊ መንግስት ትላንት ነሐሴ 10 አስመራ ላይ የእርቅ ስምምነት ተፈራረሙ። በስምምነታቸው መሰረት የአማራ ዴሞክራሲያዊ ኃይሎች ንቅናቄ ትጥቁን ፈቶ በኢትዮጵያ ውስጥ ሰላማዊ ትግሉን እንደሚያካሂድ ስምምነት ላይ ደርሰዋል። የአማራ ብሔራዊ ክልል የህዝብ ግንኙነት ኃላፊ አቶ ንጉሱ ጥላሁን የውይይታቸውን ማዕከል አድርገው የተነጋገሩበት ዋና ነጥብ የአማራን ህዝብ ጥቅምና አንድነትን በማስጠበቅና በማጎልበት ጉዳዮች ላይ እንደሆነ በዚህም ረገድ በመካከላቸው ምንም መሰረታዊ ልዩነት እንደሌለ ከተቀሰሱ በኋላ በመካከላቸው የተደረሱ ስምምነቶችና በቀጣይ የሚደረጉ ስራዎችን ዘርዝረዋል።
ትጥቅ ፈተው እንደሚገቡ በቀጣይ ኑሯቸው ላይ የክልሉ መንግስት እና እነሱ አብረው የምንሰራ መሆኑን ከዛም ባሻገር ደግሞ ወቅታዊ ሁኔታውን በተመለከተ ውይይትና ስልጠና እንደሚደረግ የትግል አግባቡ ደግሞ ሰላማዊ እንደሚሆን እና በርካታ የሚያነሷቸው ዝርዝር ጉዳዮች አሉ። እነዚህ ዝርዝር ጉዳዮች በክልሉ መንግስትና በእነሱ በኩል አንዳንዶቹ በፌደራል መንግስትና በእነሱ በኩል በውይይት የሚፈቱና የሚታለፉ መሆናቸው ላይ ስምምነት ላይ ደርሰናል ማለት ነው።
በመንግስት ደረጃም በክልል ደረጃም ቅድመ ዝግጅት ተደርጎ ተጠናቋል ማለት ነው?
አዎ፣ በእኛ በኩል እንግዲህ የመጀመሪያው ቅድመ ዝግጅት በጉዳዩ ላይ በሐሳብ መግባባት ነው። በሐሳብ ተግባብተናል። በሰላማዊ መንገድ መታገል እንደሚገባቸውና ወደ ሀገር ቤት እንዲመለሱ የትግል እንዲያከትም ተስማምተናል። ይሄንን ስምምነት ለማስፈጸም በአመራር ደረጃ በክልል መንግስት ደረጃ መደረግ የሚገባቸው ቅድመ ዝግጅቶች የተደረጉ አሉ። አሁን ቀኑን ቆርጠው በሚያሳውቁ ሁኔታ እነሱን መጥተን ለመውሰድና ወደ ክልሉ ህብረተሰብ ለመቀላቀል በቂ ዝግጅት ተደርጓል።
አቶ ንጉሱ በመቀጠል ስምምነቱን ለማስፈጸም በክልሉ አመራሮች በኩል ቅድመ ዝግጅት እንደተደረጉ ከተቀሰሱ በኋላ ሁሉም የህብረተሰብ ክፍል የተጀመረው ተስፋ ሰጭ ለውጥ እንዳይቀለበስ ግጭትን በማስወገድ ለውጡን ለማስቀጠል የበኩሉን ሚና እንዲጫወት አሳስበዋል።
ህብረተሰቡ ለውጡን ሊንከባከብና ሊጠብቅ ይገባል። በሂደቱ ለውጥ አልጋ ባልጋ ስላልሆነ የሚመጣው የድርሻውን እንዲወጣ ማድረግ እና እንደዚህ ደግሞ በትጥቅ እንታገላለን ብለው ወደ በረሃ የወጡ ወንድሞቻችን እና እህቶቻችን ይህንን ለውጥ አጣጣም እና እንዳይነጠቅ ደግሞ መጠበቅ ቁልፍ ጉዳይ ስለሆነ በተለይም ወጣቱ አካባቢውን ከመጠበቅ ከግጭት በመራቅ ጉዳዮችን በሰከነ ሁኔታ በማየት ሀብት ንብረት ከማውደምና የተለያዩ ጉዳዮችን መሰረት አድርጎ የሚፈጠሩ ግጭቶችን ማስወገድ ለውጡን መደገፍ ማለት እንደሆነ፣ ለውጡን መደገፍ ማለት ለውጡ እንዳይጨናገፍ፣ ለውጡ ከመስመር እንዳይወጣ፣ የህብረተሰቡ የባለቤቱ እንዲሆን በማድረግ በኩል የተጀመሩትን ስራዎች መፈጸም ስለሆነ ከዚህ የሚጻረሩ የህግ የበላይነትን የሚጥሱ ስርዓት አልበኝነትን የሚያነግሱ ብጥብጥ እንዲነግስ የሚያደርጉት ከተግባራት መራቅ እንደሚገባ፣ በግልባጩ ደግሞ አብሮነትን፣ አንድነትን፣ መቻቻልን፣ ፍቅርንና ይቅርባይነትን ከታች እስከ ላይ በሁሉም የህብረተሰብ ደረጃ ማንገስ እንደሚገባን፣ ለዚህ ሁላችንም የበኩላችንን ድርሻ እንድንወጣ በዚህ አጋጣሚ መልእክት ማስተላለፍ እፈልጋለሁ።
የአማራ ዴሞክራሲያዊ ኃይሎች ንቅናቄ ሊቀመንበር ታጋይ ታሪኩ ካሳሁን በበኩላቸው ከአማራ ብሔራዊ ክልል ተወካዮች ጋር ጥልቅ ውይይት በማድረግ ስምምነት ላይ እንደደረሱ ከተቀሰሱ በኋላ ወደ አገር ውስጥ ለመግባት ዝግጅት እያደረጉ እንደሆነ የሚገቡበት ግን ቀንም በቀጣይ እንደሚያሳውቁ ተናግረዋል። ታጋይ ታሪኩ በመቀጠል አንዳንድ ያልተመለሱ የአማራ ጥያቄዎች እንዳሉና ይህን ለመፍታትና ለውጡን ለማጠናከር ህዝቡ ከጎናቸው እንዲሰለፍም ጥሪ አቀርበዋል።
ጥያቄዎቹ አልተመለሱም። የወልቃይት ጉዳይ አለ፣ የራያ ጉዳይ የመተከል ስላለ በተለይ የአማራ ተወላጆች ወጣቶች ይህ ትግል በደንብ ጠንክሮ መሄድ አለበት ብለን እናምናለን። ከጎናችን ተሰልፎ ትግሉን የበለጠ አጠናክሮ ለውጥ ማምጣት አለብን የሚል እምነት አለን። ህዝቡም በዚህ ጉዳይ ትኩረት አድርጎ እንዲንቀሳቀስ ከጎናችን እንዲሰለፍ ጥሪያችንን እናቀርባለን።
የአማራ ዴሞክራሲያዊ ኃይሎች ንቅናቄ የውጭ ጉዳይ ሰብሳቢ አቶ ታዘበው አሰፋ በበኩላቸው በመጀመሪያው ዙር ውይይት በአገር ውስጥ በመግባት ከኤፌዴሪና ከአማራ ክልል ከፍተኛ አመራሮች እንዲሁም ከአማራ ድርጅቶችና ህዝብ ጋር ውይይት እንዳደረጉ ከገለጹ በኋላ በውጭ የሚገኙ የንቅናቄው አባሎች ስጋቸውና ጉልበታቸው በውጭ አገር ቢሆንም መንፈሳቸውና ህሊናቸው በአገር ውስጥ በመሆኑ ለ27 አመታት በገንዘባቸው ሲታገሉ እንደቆዩት ሁሉ አሁንም የሀገሪቱ የለውጥ አካል በመሆን ሚናቸውን እንደሚጫወቱ ገልጸዋል።
የለውጥ አካል በመሆን እኛም ደግሞ በውጭ የነበርነው ይህ የለውጥ ኃይል እንዳይቀለበስና ስናስበውና ስንታገልለት ወደ ነበረው ትክክለኛ ዲሞክራሲያዊ ስርዓት ለመሄድ ከፍተኛ ሚና ይኖረናል እና በአገሪቱ ውስጥ አማራው ሰራተኛ ህዝብ ነው፣ አገር ወዳድ ህዝብ ነው። ከሁሉም ህብረተሰብ ጋር ተዋዶ ተጋብቶ የሚኖር ነው። ለዛም ነው ከወንድሞቻችን ከኤርትራ ጋር አብረን በከፋን ጊዜ ከነሱ መጠን አብረ ከነሱ ጋር ኖረን በአገራችን ውስጥ ለውጥ ሲኖር ደግሞ የለውጡ አመቻችና አዘጋጅ ሆኖ አብረን በጋራ በአፍሪካ ውስጥም ከኢትዮጵያ አልፎ በአፍሪካ ውስጥም ከፍተኛ ሚና እንዲኖራቸው ሁለቱም ሀገሮች እንዲሁም ህዝቦች እንዲሁም አማራው ደግሞ በጨዋነቱን እና በአገሩ ላይ ከፍተኛ ሚና እንዲኖረው አስፈላጊውን ሚና ይኖረናል፣ ከፍተኛም አስተዋጽኦ እናደርጋለን ብለን ነው የምናስበው።
የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን ከስምንት ዓመታት በፊት ነው የትጥቅ ትግሉን ለማካሄድ በረሃ የወጣው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
የዛሬው ካፒና ጉዟችን እንግዲህ በዚህ በጀመርነው ሙዚቃ
የበረከት መንግስት ሚሌና ተጠናቋል። ስናስተናግዳችሁ ያመሸነው ሄኖክ ሰማግዜርና
እኔም መስታወት አራጋው ነበርኩ።
ደሳለኝ መኮንን ዝግጅታችንን መርቷል። ከታላቁ ስቴድራክ ጋር በመሆን በዚህ ከኤርትራ ባገኘነው ዜማ እንሰናበታለን።
Kun